ይህ የአሜሪካ ድምፅ ነው። በ19 በ22 በ25 እና በ31 ሜትር ባንድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ጥር 11 2014 ዓ.ም ስርጭታችን ጀመረ። ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ አድማጮቻችን፣ የዌብና የማኅበራዊ መገናኛዎች ተከታዮቻችን እንደምን ዋላችሁ፣ እንደምን አመሻችሁ፣ በያላችሁበት በነጋበት ቦታ ሁሉም እንደምን አደራችሁ። የምሽቱ አስተናጋጃችሁ ወይም የዚህ ፕሮግራም አስተናጋጃችሁ ሰሎሞን አባተ ነኝ። ጥምቀትን ዛሬ እያከበራችሁ ላላችሁ እንኳን ለብርሃነ ጥምቀቱ አደረሳችሁ።
በሀገራችን ውስጥ ላለው ወቅታዊ ሁኔታ ሀውሱ በንስሐ የታጀበ እግዚአብሔርና ከሰው ጋር የሚያሳርቅ ሃይማኖትን ገንዘብ አድርጎ መመላለስ የግድ ሆኖ ይገኛል።
የድሬዳዋና የጅቡቲ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ አረጋዊን ነው የሰማችሁት። የብፁዕ ወቅዱስ አቡነ ማትያስ ኦርቶዶክስ የፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያን መልእክት ነው ያሰሙት። ጃን ሜዳ ላይ ዘገባ ይዘናል። ከጎንደር፣ ከመቀሌ፣ ከደሴ፣ ከድሬዳዋ፣ ከአዲስ አበባ እንዲሁም ከአስመራ የተለያየ ቅርጽና ይዘት ያላቸውን የዕለተ ጥምቀት ዘገባዎችን በዚህ ምሽት ይዘንላችኋል። ክቡራትና ክቡራን አድማጮች፣ ተመልካቾች፣ ተከታዮቻችን ስርጭታችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። ፕሮዲውሰሯ ብርሃን ኃይሉ ነች። በስቱዲዮ ቴክኒሽያኑ ኮርኔሊየስ ቴነር ነው። የስቱዲዮ ምስልና ድምፅ ቅንብር ባለሙያው ራብ ማክሊን ነው። በዌብና ማኅበራዊ መገናኛዎቻችን ላይ አበባየሁ ገበያው ትገኛለች። አብራችሁን ቆዩ እስከ ምሽቱ አራት ሰዓት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የጥምቀት በዓል ቁጥራቸው ከወትሮ እጅግ የበዛ ተሳታፊዎች በተገኙበት በተለይ በታሪካዊቷና ጥንታዊቷ የጎንደር ከተማ እየተከበረ ነው። በዓሉ ላይ ከታደሙት የአካባቢውና ከተለያዩ የአገሪቱ አካባቢዎች ጎንደር ከገቡ ምዕመናን ጎብኚዎች በተጨማሪ ሰሞኑን ከዓለም ዙሪያ ወደ ትውልድ አገራቸው ከገቡ ኢትዮጵያውያንና ትውልደ ኢትዮጵያውያን መካከል በአስር ሺዎች የሚቆጠሩ መገኘታቸውን ባለሥልጣናት ተናግረዋል። በኮቪድ-19 እና በተሳሳቱ መረጃዎች ምክንያት የውጭ አገር ጎብኚዎች ቁጥር መቀነሱን የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ ገልጸዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ፣ የእስራኤልና የኤርትራ አምባሳደሮች እንደዚሁም ሌሎች እንግዶች በበዓሉ ላይ ተገኝተዋል። በሌላም በኩል ትግራይ የሚገኘው ሪፖርተራችን ሙልጌታ አጽብሃ ያነጋገራቸው ነዋሪዎች በድሮን ጥቃት ስጋት ምክንያት የዘንድሮ የጥምቀት በዓል ቀዝቃዛ ሆኖ ማለፉን ተናግረዋል። ባለፈው ዓመትም በክልሉ በነበረው ጦርነት ጥምቀት እንደ በዓል ሳይከበር ማለፉን ነዋሪዎቹ አስታውሰዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ አቡነ ማትያስም በዓሉን አስመልክቶ ባስተላለፉት መልእክት በአገሪቱ ሰላምና እርቅ እንዲወርድ ሁሉም የድርሻውን እንዲወጣ በተወካያቸው የድሬዳዋና የጅቡቲ አገረ ስብከት ሊቀ ጳጳስ አቡነ አረጋዊ አማካኝነት አሳስበዋል። አድማጮች፣ በተለያዩ ከተሞች የተከናወነውን የበዓሉን ሂደት ጨምሮ ዝርዝሩን በምሽቱ የመጽሔት ክፍለ ጊዜ ይቀርባል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ በአፍሪካ ህብረት የአፍሪካ ቀንድ መልእክተኛ ክቡር ኦሊሳንጎ ኦባሳንጆ በኢትዮጵያ ባለው ግጭት ዙሪያ በመቀሌና በአዲስ አበባ ያደረጉትን ጉብኝት ተከትሎ በዛሬው ዕለት የስልክ ውይይት አድርጌያለሁ ሲሉ ዛሬ ባወጡት መግለጫ አስታወቁ። ሰላም ለማስፈን የሚያስችል ተጨባጭ ጥረት በመኖሩም ተደስቻለሁ ብለዋል። ኦባሳንጆ በኢትዮጵያ መንግስትና ህወሓት ግጭቱን ለማስወገድ እያደረጉ ስላሉት ጥረት ገለጻ አድርገውልኛል ያሉት ዋና ጸሐፊው ግጭቱና ጥቃቱ እንዲያበቃ አሁን ፖለቲካዊና ዲፕሎማሲያዊ እልባት ለመስጠት የሚያስችል ትክክለኛ እድልና አጋጣሚ ስለመኖሩ ተስፋ ማድረጋቸውን ገልጸዋል። ጉተሬሽ በመግለጫቸው ከአንድ አመት በላይ በመላው ኢትዮጵያና በአካባቢው በሚሊየን የሚቆጠሩ ሰዎችን ለጉዳት ከዳረገው ግጭት በኋላ አሁን ሰላም ለማስፈን የሚያስችል ተጨባጭ ጥረት በመኖሩ ተደስቻለሁ ብለዋል። በአንዳንድ የሰሜን ኢትዮጵያ አካባቢዎች አሁንም የሚካሄደው ውጊያ ለሰላም ሂደቱ መራር ፈተና መሆኑን የገለጹት ዋና ጸሐፊው በሁሉም ወገኖች ዘንድ መተማመን የሚፈጥሩ ጠንካራ እርምጃዎች እየተወሰዱ ነው ብለው ተስፋ ማድረጋቸውን ተናግረዋል። ጉተሬሽ አሁንም ሰላምን ለማስፈን ትክክለኛው አቅጣጫ ሁሉም ወገኖች ግጭቱን ማቆም ያለባቸው መሆኑን ያቀረብኩትን ጥሬን እንደገና አቀርባለሁ ብለዋል። የተባበሩት መንግስታት ኢትዮጵያ ውስጥ በአገሬው ሰዎች ባለቤትነት የሚመራ ሁሉን አቀፍ ብሔራዊ የሰላም የደህንነትና የእርቅ ሂደትን ለመደገፍ ዝግጁ መሆኑን አስታውቀዋል። ዓለም አቀፉ ማህበረሰብም ሁሉም ወገኖች ለሰላሙ ሂደት በቅንነትና በቁርጠኝነት እንዲሳተፉ የሚያደርገውን ጥረት መቀጠል አለበት ብለዋል። በአፍሪካ ህብረት እየተመራ ያለው የሰላም ጥረት ትልቅ ተስፋ የሚሰጥ ቢሆንም በጦርነቱ የተጎዱ የተለያዩ አካባቢዎች ያለው የሰብአዊ ቀውስ አሁንም ያሳስበናል ብለዋል። አሁንም በኢትዮጵያ ውስጥ ሁሉም ወገኖች አገር ውስጥ ያሉትም ሆነ ዓለም አቀፉ ማህበረሰብ ለሰብአዊ እርዳታ ተደራሽነት የሚያደርገውን ጥረት እንዲደግፉ ጥሪያቸውን አስተላልፈዋል። የራስ ገዝ አስተዳደር የሆነችው ሶማሌላንድ ፕሬዚደንት ሙሴ ቢሂ አብዲ ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው መወያየታቸውን የአገሪቱ የውጭ ጉዳይ ሚኒስትር አስታውቋል። በአሜሪካ ድምፅ የተጠናቀረውን ዘገባ ስመኝሽ የቆየ ታቀርበዋለች።
የሶማሌላንድ ፕሬዝዳንት ሙሴ ቢሂ አብዲ ማክሰኞ ዕለት አዲስ አበባ ተገኝተው ከጠቅላይ ሚኒስትር አብይ አህመድ ጋር መነጋገራቸውን የሶማሌላንድ የውጭ ጉዳይ ሚኒስትር ኢሴ ካይድ መሐመድ ለአሜሪካ ድምፅ ተናግረዋል። የውጭ ጉዳይ ሚኒስትሩ ለሶማሌ ቋንቋ አገልግሎት እንደተናገሩት ፕሬዝዳንቱ ወደ አዲስ አበባ የተጓዙት ከጠቅላይ ሚኒስትር አብይ አህመድ በቀረበላቸው ግብዣ መሰረት ነው።
ጠቅላይ ሚኒስትር አብይ አህመድ ለሶማሌላንድ ፕሬዚደንት ሙሴ ቢሂ አብዲ ያቀረቡት ግብዣ በተደጋጋሚ ሲጓተት ቆይቶ አሁን ግብዣውን ተቀብለው ወደ አዲስ አበባ ሄደዋል።
የውጭ ጉዳይ ሚኒስትሩ መሐመድ አክለው ሁለቱ መሪዎች በተለያዩ የሁለትዮሽ ጉዳዮች ላይ መነጋገራቸውን ገልጸዋል።
ዋናው ዓላማ ፕሬዚደንቱና ጠቅላይ ሚኒስትሩ በሁለቱ ሀገራት የጋራ ፍላጎት ዙሪያ ስለ በርበራ ወደብ፣ ተማሪዎች ወደ ኢትዮጵያ መጥተው መማር የሚያስችሏቸውን ነጻ የትምህርት ዕድሎች ዙሪያ እንዲሁም በሁለቱ ሀገሮች መካከል ስላሉ የንግድ ትብብሮችና ስደተኞችን የሚመለከቱ ጉዳዮች ላይ ለመወያየት ነው።
ጠቅላይ ሚኒስትር አብይ አህመድ በሶማሊያና በሶማሌላንድ መካከል ያለውን ችግር ለመፍታት ባለፈው ዓመት አዲስ አበባ ላይ ከሶማሊያ ፕሬዝዳንት መሐመድ አብዱላሂ ፎርማጆና ከሶማሌላንድ ፕሬዝዳንት ጋር ውይይት አካሂደው የነበረ ሲሆን ጥረቱ እስካሁን ድረስ ውጤት አላገኘም።
ጠቅላይ ሚኒስትር አብይ አህመድ በሕክምና ላይ የሚገኘውን ታላቁን አንጋፋ ድምጻዊ አሊ ቢራን በሆስፒታል በመገኘት በዛሬው ዕለት ጠይቀዋል። የኢትዮጵያ ፕሬስ ድርጅት እንደዘገበው ጠቅላይ ሚኒስትሩ አንጋፋውን ድምጻዊ የጠየቁት ሕክምና የተከታተለ ወደሚገኝበት የአዳማ ጀነራል ሆስፒታል በማምራት ነው። ቀዳማዊት እመቤት ዝናሽ ታያቸውና የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳም ከጠቅላይ ሚኒስትሩ ጋር መገኘታቸው ተመልክቷል። እጅግ ዝነኛ ከሆኑት ቀደምት የኢትዮጵያ ድምጻውያን አንዱ የሆነው አሊ ቢራ በተለይም ዘመን በማይሽራቸው የአፋን ኦሮሞ ሙዚቃዎቹ ይታወቃል። ዝርዝሩ በምሽቱ የዜና ትንታኔ ይቀርባል። በሶማሊያ መዲና ሞቃዲሾ በዋዳጅር ወረዳ ትናንት በተካሄደው የአጥፍቶ መጥፋት የቦምብ ጥቃት 4 ሰዎች ሲገደሉ 10 ደግሞ መቁሰላቸው ተገለጠ። የሶማሊያ ፖሊስ እንዳስታወቀው ተቀጣጣይ ፈንጂዎቹን ታጥቆ ወደ አንድ ሻይ ቤት የገባው አጥፍቶ ጠፊ ሻይ ሊጠጣ እንደገባ ደንበኛ ገብቶ ከተቀመጠ በኋላ በራሱ ላይ የተጠመደውን ፈንጅ ማፈንዳቱ ተመልክቷል። በሌላ በኩልም ይህ ጥቃት ከተፈጸመ 2 ሰዓት በኋላ እዚያው ወረዳ ውስጥ በመኪና ላይ ተጠምዶ የነበረ የቦምብ ፍንዳታ ቢደርስም በዚህኛው ጥቃት የደረሰ ጉዳት አለመኖሩ ተነግሯል። አልሸባብ ወዲያውኑ ለጥቃቶቹ ኃላፊነቱን መውሰዱን አስታውቋል። አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ የሚተላለፈውን የአማርኛ ፕሮግራም ነው። ዩክሬንን የጎበኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሩሲያ ግልጽ ምርጫ ቀርቦላታል፣ ግጭቱን ለማርገብ የዲፕሎማሲውን መንገድ የማትከተል ከሆነ የከፋ አጸፋ ይከተላል ሲሉ ተናገሩ። ብሊንከን ይህን የተናገሩት ዛሬ ኪየቭ ውስጥ ከዩክሬን ፕሬዚደንት ዘለንስኪ ጋር በተገናኙበት ወቅት መሆኑ ተመልክቷል። ብሊንከን ዩናይትድ ስቴትስ ዩክሬንን ሉዓላዊነትና የግዛት አንድነት እንዲጠበቅ ያላትን ቁርጠኛ ድጋፍ ለፕሬዝደንቱ ገልጸዋል። ብሊንከን አያይዘውም የዩክሬንን የወደፊት ዕጣ ለመወሰን መብቱ ያላቸው ዩክሬናውያን ራሳቸው ብቻ ናቸው ብለዋል። ፕሬዚደንት ዘለንስኪም የባይደን አስተዳደር ለዩክሬን የሚሰጠው ወታደራዊ ድጋፍ እንዲጨምር በማድረጉ ምስጋናቸውን አቀርበዋል። የዩናይትድ ስቴትስ ከፍተኛ ባለስልጣን ዛሬ ረቡዕ ለጋዜጠኞች በሰጡት መግለጫ የባይደን አስተዳደር ባለፈው ወር ለዩክሬን የ200 ሚሊዮን ዶላር ተጨማሪ ወታደራዊ ደህንነት እርዳታ ማድረጉን አስታውቀዋል። ብሊንከን ፕሬዝደንቱን ከማግኘታቸው በፊት በዩክሬን ለሚገኙ የዩናይትድ ስቴትስ ኤምባሲ ሰራተኞች በጠንካራው የዲፕሎማሲያዊ ጥረት ውጥረቱ ይረግባል የሚል ተስፋ ያላቸው ቢሆንም ምርጫው ግን የሩሲያ ነው ማለታቸው ተመልክቷል። ሩሲያ በዩክሬን ድንበር አቅራቢያ 100,000 የሚጠጋ ጦሯን ማስፈሯ ይታወቃል። ዩናይትድ ስቴትስ ውስጥ በኢራንና ኢራን በመተደግፋቸው ኃይሎች ቤተሰቦቻቸው የተገደሉባቸውና ጥቃት የደረሱባቸው ከ1000 በላይ የሚሆኑ የቀድሞ ወታደሮችና የቤተሰብ አባላት ለፕሬዝደንት ባይደን ጥያቄ ያቀረቡ ተጎጂዎች አሜሪካውያን ዩናይትድ ስቴትስ ከኢራን ጋር በመታደርገው የኒውክሌር ስምምነት በማዕቀብ የተያዘውን ገንዘብ ከመልቀቋ በፊት ፕሬዝደንት ባይደን በቅድሚያ ለተጎጂዎቹ ካሳ እንዲከፍሉ ጠይቀዋል። ባለፈው ሳምንት ከተጎጂዎቹ ለፕሬዝደንቱ የተላከውን ደብዳቤ VOA እንደተመለከተው ተጎጂዎቹ ኢራን የኒውክሌር መሳሪያ ሊኖራት አይገባም በሚለው የስምምነቱ ፍሬ ሐሳብ ከባይደን ጋር የሚስማሙ መሆኑን ገልጸዋል። ይሁን እንጂ ለኢራን እንዳይሰጥ በማዕቀብ ከታገደው 60 ቢሊዮን ዶላር ውስጥ አንዲት ዶላር እንኳ ከመለቀቋ በፊት አገዛዙ በአሜሪካውያን ተጎጂዎች ላይ ለፈጸመው በደል ካሳ መክፈል ይኖርበታል ብለዋል። ባይደን ጥያቄውን ካቀረቡት ተጎጂዎች ጋር እንዲገናኙም ተጎጂዎቹ ጥያቄያቸውን አቅርበዋል። የዩናይትድ ስቴትስ ባለስልጣናት በኢራን ከሚደገፉ ሚሊሻዎች ጋር በተደረጉ ውጊያዎች ከ100 በላይ አሜሪካውያን ወታደሮች መሞታቸውን ይናገራሉ። ኢራን ግን አስተባብላለች። በዩናይትድ ስቴትስ መንግስት የኮቪድ-19 የግል መመርመሪያ በየቤታቸው በነጻ እንዲደርሳቸው የሚፈልጉ አሜሪካውያን ትዕዛዛቸውን የሚያስተላልፉበት ድረገጽ ከትናንት ማክሰኞ ጀምሮ መዘጋጀቱን መንግስት አስታወቀ። በመጨረሻም ዜና ረፍት። በሕክምና ሲረዳ የቆየው የአፋን ኦሮሞ ድምጻዊ ኑሆ ጎበና ከዚህ ዓለም በሞት ተለየ። ኑሆ ህይወቱ ያለፈው ትናንት ሲሆን ስርዓተ ቀብሩም በነገው ዕለት በአዳማ ከተማ እንደሚፈጸም ቤተሰቦቹ፣ የሙያ አጋሮቹና የአዳማ ከተማ አስተዳደር አስታውቀዋል። ገልሞ ዳዊት ተጨማሪ አለው።
እውቁ የአፋን ኦሮሞ ድምጻዊ ኑሆ መሐመድ ጎበና ወይም ኑሆ ጎበና ትላንት ማምሻውን ህይወቱን ማለፉ ቤተሰቦቹ ገልጸዋል። የሟቹ አርቲስት ልጅ ኢብሳ ኑሆ አባቱ በጠና ታሞ እንደነበርና ህይወቱም ያለፈውም ትላንት ከሌሊቱ 4 ሰዓት አካባቢ እንደሆነ ለአሜሪካ ድምጽ ገልጸዋል።
አኒ ሞናን ቱሬቲ ሻ ፉሪቲ ነማነ ቢብልኒቲ አባ ሄድኩብ ሲያኪማ ጅራ ልቡት ይጅራጅ አኒቲ
ማታ 4 ሰዓት አካባቢ አባቴ ታሞ ሐኪም ቤት እንዳለ ተደውሎ ተነገረኝ። ከዚያ ወዲያውኑ በፍጥነት ሲታከምበት ወደ ነበረበት ቦታ ስመጣ ህይወቱ አልፏል አሉን። አላመንኩም ነበር። በፊት ተመሳሳይ ወሬ ተወርቶበት ስለነበር ያው በመጨረሻ ህይወቱ አለፈች።
እብሳ አባቱ አርቲስት ኑሆ ጎበና ከዚህ በፊት በበሽታ ግማሽ ሰውነቱ ዝሎ እንደነበረ ገልጸው ለህይወቱ ማለፍ ምክንያቱም በሰውነቱ የነበረው የስኳር መጠን መውረዱ መሆኑን ገልጸዋል። አቶ መሐመድ ቆጴ የህዝብ ተወካዮች ምክር ቤት አባል እንዲሁም የአፋን ኦሮሞ ሙዚቃዎች ግጥምና ዜማ ደራሲ ናቸው። የአርቲስት ኑሆ የሙያ ጉዞ ከአፋን ኦሮሞ ሙዚቃ ምንጩ ድሬዳዋ ከተማ እንደሚነሳ ገልጸው ኑሆ በህይወቱ ስለ ህዝብ አንድነት ማቀንቀኑ ልዩ ያደርገዋል ብለዋል።
ኑሆ ጎበናዳ አክረሙሳ ኡጋንዳ ጎባይ ገዴ ኑሆን ነማ ጅሩፊ ጅሬኛ ኢሳ ጉቱ ኦሮሞፍቴ ምርገ ኦሮሞቲፍቴ ብስማ ኦሮሞቲፍቴ።
የኑሆ ጎበና ህይወት በማለፉ ጥልቅ ሐዘን የተሰማኝ። ኑሆ በህይወት ዘመኑ የራሱን ኑሮ ትቶ የኦሮሞን ህዝብ መብትና ነጻነት ያስከብራል ብሎ ባሰበው መንገድ ሲሄድ የነበረ ሰው ነው። የዘፈን አቀንቃኝ ነው። ታጋይ ነው። የግጥምና ዜማ ደራሲ ነው። የሙዚቃ ባለሙያ ነው። በሁሉም ሁኔታ ለህዝቡ የሚቆረቆር የኦሮሞ ህዝብ በአፈና ስርዓት ስር የነበረ ጊዜ ለኦሮሞ ህዝብ ድምፅ የሆነ ትልቅ ሰው ነው።
አቶ መሐመድ ቆጴ ኑሆ በጅቡቲ፣ በተለያዩ የአረብ ሀገራት፣ በአውሮፓና በዩናይትድ ስቴትስ በስደት እንደኖረ ገልጸው በርካታ ሙዚቃዎቹን በዚህ አስቸጋሪ የስደት ህይወት ሆኖ መስራቱን ተናግረዋል። አክለውም የአሁኑ ትውልድ አገርን መውደድ፣ የህዝብ ጥቅምን ማስጠበቅና ማስቀደምን ከአርቲስቱ ህይወት መማር አለበት ብለዋል። የኑሆ ቤተሰቦች የሟቹ አርቲስት የቀብር ስነ ስርዓት ነገ በአዳማ እንደሚከናወን ገልጸዋል። የአዳማ ከተማ አስተዳደርም ለአርቲስቱ የሚገባውን ሽኝት ለማድረግ ዝግጅቶች እየተደረጉ መሆኑን የከተማዋ ባህልና ቱሪዝም ቢሮ ኃላፊ አቶ በሽር ደው ለአሜሪካ ድምፅ ተናግረዋል።
ለእኛ የስርዓተ ቀብሩ ስነ ስርዓት በአዳማ ስቴዲየም እንደሚከናወን እና በዛ ላይ አርቲስቱን ስራ የሚወዱና ወደ ዘመዶቹ በሚገኙበት ሞቅ ባለ ፕሮግራም ያንን የስራውን በሚመጥር ፕሮግራም ማዘጋጀት አለብን ብሎ ከተማ ማስተዳድሩ ከአብይ ኮሚቴ ጀምሮ ብዙ ስራዎችን እየሰራ በዛ ውስጥ ለእኛ ዝግጅቱ የሚከናወነው በስቴዲየሙ ነው። እዛ ማርች ባንድ እና ሌሎችም ይህንን ፕሮግራም የሚመጥኑ ስራዎች እየተሰሩ ናቸው።
የ74 ዓመቱ ነው ጎበና የአምስት ልጆች አባት ሲሆን ከሰባት በላይ የሙዚቃ አልበሞችን ማሳተሙን የህይወት ታሪኩ ያስረዳል። ለአሜሪካ ድምጽ ገልሞ ዳዊት ከአዳማ።
የሰዓቱን ዋና ዋና የዓለም ዜና ነበር የሰማችሁት። የተከበራችሁ አድማጮች፣ ደረጀ ደስታ ነው ዜናውን ያሰማን። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ22 ሜትር ባንድ በ13765 ኪሎ ሄርትስ፣ በ25 ሜትር ባንድ በ1240 ኪሎ ሄርትስ፣ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በኢትዮ ሳት ኢትዮጵያ ቻናል 57 ዲግሪስ ዌስት ላይ በቀጥታ የሚተላለፍላችሁ የጥር 11 2014 ዓ.ም ምሽት ስርጭታችን ነው። ዕለተ ረቡዕ። ዝግጅቶቻችንን ዌብሳይታችን ላይ amharic.voanews.com ማግኘት ትችላላችሁ። እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ እንገኛለን። በኢንስታግራም እና በዩቲዩብም አለን፣ ትዊተርም ላይ እንገኛለን።
ጥሪው ሲደረግልን በቅድሚያ ወደዚህ የመጣ ነው። አሁን ደግሞ ለኛ ህዝብ ብቻ ሳይሆን በርካታ አውሮፓውያንና አሜሪካውያን እስካሁን በሚዲያው ሲተላለፉ የነበሩትን የሐሰት ዜናዎች ለመቀልበስ ነው አላማችን።
በአገራችን በአሁን ሰዓት ብዙዎቹ ከቤታቸው ከቀያቸው ተፈናቅለው በረሃብ በርዛት ላይ ናቸው። ህፃናት አስከሬን እየጠቡ እናት አለች ብለው አዛውንት ሽማግሌው እህል ባይኑ ላይ እንደዞረ የሚያሸልብበት ጊዜና ወቅት ላይ ስለሆንን ሁለት ያለው አንድ ይስጥ ብቻ ሳይሆን አንድ ያለውም ቢሆን ከአንዱ ላይ እያካፈለ ለወገኖቹ ይስጥ።
ዛሬ በየጥምቀተ ባህሩ ከተገኙ ምዕመናን፣ አባቶች፣ ባለስልጣናት፣ ትውልደ ኢትዮጵያ ግዩራን የተሰባሰቡ አስተያየቶችን በመጽሔቱ ክፍለ ጊዜ ከየአካባቢው ይዘናል፣ እናቀርብላችኋለን። አብራችሁን ቆዩም። አሁን በቅድሚያ የምሽቱ አብይ ርዕስ ዘገባዎች ይቀርባሉ።
ጥሪው ሲደረግልን በቅድሚያ ወደዚህ የመጣ ነው። አሁን ደግሞ ለእኛ ህዝብ ብቻ ሳይሆን
የማይዳሰስ ወይም መንፈሳዊ የሰው ልጅ ትሩፋት ወይም ውርስ በዓል በዓለም የሰው ልጅ ውርስ ቅርስ ስፍራ ላይ የተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት ዩኔስኮ ነው እነዚህን ስያሜዎች የሰጠው። ጥምቀት በዓል ቁጥራቸው እጅግ በበዛ ታዳሚዎች ጎንደር ላይ በድምቀት እየተከበረ ነው። አስቴር ምስጋናው እዛው ትገኛለች፣ ተከታዩን ይዛለች።
ኮሮና ቫይረስ ስርጭት ምክንያት ሲወትሮም ያልነበረው በሰሜን ኢትዮጵያው ጦርነት ድባብ ውስጥ ያለፈው የጎንደር ጥምቀት ዘንድሮ በተሻለ ድምቀት ተመልሷል። የተሳታፊዎቹ ቁጥር ከዚህ ቀደም ከነበረው የበዛ መሆኑን ነው አዘጋጆቹ የገለጹት። ይህ የተሳታፊዎች ቁጥር መጨመር ደግሞ በተለያዩ የበዓሉ ገጽታዎች ላይ ተንጸባርቋል። የጥምቀት ቡራኬ ለመካፈልና ስርዓተ ቅዳሴን ለመከታተል በአጼ ፋሲለደስ ባህረ ጥምቀት ቦታ ከሌሊቱ 10 ሰዓት ጀምሮ የተገኘው ምዕመናን ቁጥር ለምሳሌ እጅግ ብዙ ነበር። አብዛኞቹ የባሉ ተሳታፊዎች ግን በሀገር ውስጥ ነዋሪ የሆኑ ኢትዮጵያውያን እንዲሁም ከተለያዩ የውጭ ሀገራት የመጡ ኢትዮጵያውያንና ትውልደ ኢትዮጵያውያን ናቸው።
ነጻነት እባላለሁ። ከአዲስ አበባ ነው የመጣሁት። በጣም ደስ የሚል የጎንደር በዓል የጥምቀት በዓላችንን ለማክበር ነው የመጣ ነው። እንደሚታወቀው ለሶስት አመት ያህል መንገዱ ዝግ ነበረ፣ ሰው የሳሳ ነበረ በኮቪድ ምክንያት። በኋላም ደግሞ በሀገራችን ሁኔታ ብዙ ችግር ነበረ። አሁን ጥምቀትን ከፍ አድርጎ ደስ የሚለው ነገር ጸጥታውን በጥሩ ሁኔታ ላይ ያለ ነው። ቦታው ሰላማዊ ነው። ደስ የሚል ድባብ ነው ያለበት እና በጣም ደስ ብሎኛል።
ኢትዮጵያውያን ያልሆኑ የውጭ ሀገር ዜጎች በብዛት አለመገኘታቸውን የጠቀሱት የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ ታዲያ የሀገር ውስጥ ቱሪስትን ማበረታታት አስፈላጊ መሆኑን ነው የጠቆሙት።
አሁን በምዕራባውያን ጫና እና በሐሰት መረጃ እና በጸጥታ ምክንያት ብዙ ቱሪስት ባይገኝም አሁን እንደምናየው የሀገር ውስጥ እና ዲያስፖራው በገፍ በመምጣት የተለየ ውበትና ድባብ ተፈጥሮ በአየር መንገድም ሆነ በሆቴሎች አቅም በላይ የሆነ ሰው ጎንደር ማስተናገዷ የተለየ ያደርገዋል።
የጎንደር ከተማ አስተዳደር ከንቲባ አቶ ዘውዱ ማለደ በበኩላቸው የመንግስትን ጥሪ ተቀብለው ዛሬ በጎንደር ከተማ የተገኙትን ትውልደ ኢትዮጵያውያንን አመስግነዋል።
የዘንድሮ የጥምቀት በዓል ልዩ ነው። ሀገራችን የናፈቁ በውጭም በመሞር እንቅስቃሴና በሀብታቸው ሲያግዙን የነበሩ የዲያስፖራ አባላት ክቡር ዶክተር አብይ አህመድ የኢፌዴሪ ጠቅላይ ሚኒስትር ባስተላለፉት ጥሪ መሰረት ወደሚወዷት ሀገራቸው ደምቀው በመምጣት ከሚወዱት ወገናቸው ጋር የሚያከብሩት በዓል በመሆኑ እጅግ ልዩ በዓል ያደርገዋል።
ተመልካቾቻችን፣ በጎንደር ከተማ እንግዲህ የጥምቀት በዓል እንዲህ በደመቀ ሁኔታ እየተከበረ ነው። በተለይ ደግሞ ሃይማኖታዊ ስርዓቱን ተከታትለው የወጡ ከአሜሪካን ሀገር ከሲያትል መጥተው ይህንን በዓል ለመታደም የመጡ እንግዶችን አሁን አናግራለሁ። እንኳን ደህና መጣችሁ። እሺ፣ እስኪ እንተዋወቅ።
የራዲዮ አንስ እባላለሁ ከሲያትል ዋሽንግተን የመጣሁት።
እሺ፣ ለዚህ በዓል ነው የመጣ?
አዎ፣ ጥምቀት በዓል።
እስኪ ዘርዘር አድርገህ ንገረኝ፣ እንዴት ነው በዓሉን ለመምጣት ምን አነሳሳህ? በዓሉን ከመጣ በኋላስ ደግሞ በዓሉን እንዴት አየህ?
እንግዲህ ለመምጣት ያነሳሳኝ በእርግጥ ተወልጄ ያደኩት ጎንደር ነው። አሁን የምኖረው ሲያትል ዋሽንግተን ቢሆንም ከእምነታዊ በዓሉ ባሻገር እንግዲህ ይሄ በኢትዮጵያን የሚገልጽ በዓል ስለሆነ ለዛ ነው ለመታደም የመጣሁት። እዚህ ከመጣሁም በኋላ እንግዲህ እንደ ሁልጊዜው የጎንደር ሕዝብ በጥሩ ሁኔታ ተቀብሎናል።
እንተዋወቅ።
ተነስልኝ። ስሜ ካለምላክ ጌታቸው ይባላል። ከሲያትል ዋሽንግተን የመጣሁት።
ዛሬ እንግዲህ የጎንደርን በዓል አብረን የጥምቀትን በዓል በጎንደር አብረን እያከበርን ነው ያለ ነው። ስሜቱ እንዴት ነው?
ስሜቱ በጣም ልዩ ነው። ማህበረሰቡም በጣም ልዩ እንግዳ አቀባበል አላቸው። ውብ ነው።
ሃይማኖታዊ ስርዓቱ ነው እንግዲህ አክብረህ እየወጣህ ያለው እና እንደምን አይነት ስሜት ፈጠረብህ?
ሃይማኖት ስርዓቱ በጣም ልዩ ነው እንደ ኦርቶዶክስ ሃይማኖት ስለሆነ እና በጣም ያስደስታል። ህብረተሰቡም ጎንደር ለመጀመሪያ ጊዜ ነው የመጣሁት። ሆኖም በጣም ደስ የሚል አቀራረብና ልዩ እንትን አላቸው። አሚን። ጥሩ አቀባበል አላቸው።
የ44ቱ ታቦት መገኛ የሆነችው የጎንደር ከተማ ትላንት በባህረ ጥምቀቱ ያደሩት ከሰባት በላይ የሚሆኑ ታቦታት ዛሬ ወደ የአጥቢያ ቤተ ክርስቲያናቸው ተመልሰዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አበቤ እና ሌሎች ከፍተኛ የመንግስት ባለስልጣናት እንዲሁም በኢትዮጵያ የእስራኤልና የኤርትራ አምባሳደሮች ተገኝተዋል። በርካታ ታዋቂ ሰዎችና ሌሎች እንግዶችም ተገኝተዋል።
በኢትዮጵያ የጥምቀት በዓል ሃይማኖታዊም ሆነ ባህላዊ እሴቱን ጠብቆ በደመቀ ሁኔታ የሚከበረው እዚህ ጎንደር ከተማ ውስጥ ነው። እንደምትመለከቱት በርካታ ምዕመናን በዓሉን እዚህ በደመቀ ሁኔታ እያከበሩት ነው። ይህ ደግሞ አከባበር ለዘመናት የቆየ ነው። ዘንድሮ ግን ለየት የሚያደርገው ትውልደ ኢትዮጵያውያንና ኢትዮጵያውያን በዓሉን ለማክበር ብዙ ሺህ ኪሎ ሜትር ተጉዘው እዚህ በአስር ሺዎቹ የሚቆጠሩ ዲያስፖራዎች ተገኝተው በመታደማቸው ነው። እንኳን አደረሰ።
እንኳን አብሮ አደረሰን።
ከየት ነው የመጣው?
እኔ የምኖረው በማሳቹሴትስ ዩናይትድ ስቴትስ ኦፍ አሜሪካ ቦስተን ከተማ ነው የምኖረው። ከዛ ነው የመጣሁት።
እንግዲህ ዛሬ የጥምቀትን በዓል እኔም አንተም በታሪካዊቷና በጥንታዊቷ የጎንደር ከተማ እያከበርን ነው የምንገኘው።
እኔ የመጣሁት አገራችን ሰላም መሆኗን በሌሎች ሀገር ላይ ባለው ፖለቲካዊ ጉዳይ የሚነገረው ነገር ውሸት መሆኑንና አገራችን ሰላም እየሆነች እንዲሁም በጎንደር ከተማ ሰላሙ ጥምቀት በዓልን እያከበርን እንገኛለን። የጠቅላይ ሚኒስትሩን ጥሪ ተቀብዬ ነው የመጣው። ያው ሀገራችን በተጠራልን ጥሪ መሰረት ጎንደር ከተማ እንገኛለን። በትውልድ ሀገር የጎንደር ከተማ እንገኛለን።
እንኳን አደረሰው።
እንኳን አብሮ አደረሰ።
እስኪ እንተዋወቅ። ከየት ነው የመጣው?
ከለንደን ነው የመጣሁት። ያለው ከበደ እባላለሁ። ያው ጥምቀት እንደምታዩ በጣም በጥሩ ሁኔታ እየተከበረ ነው። በጣም ብዙ ዳያስፖራ እዚህ መጥቷል። መንግስት ባደረገውን ጥሪ ተቀብለን ነው ወደዚህ የመጣ ነው። በሁለት ነገር ነው። ሀገራችን ፈተና ውስጥ ስለነበረች በውጭ ሀገር ዳያስፖራው የሀገራችን ኢሜጅ ለማስተካከል ሀገራችን ችግሮች በሰላም የሚፈቱበትን መንገድ መፍታት ሲገባቸው ብዙ ሀገሮች ሰው ከሀገር እንዲወጣ ያደረጉት ነገር በጣም አበሳጨን። ስለዚህ ያንን በኖሞር እንቅስቃሴ ላይ ብዙ ተሳትፎ አድርገናል። ዳያስፖራው ዲፌንድ ኢትዮጵያ በሚል በለንደን እና በአውሮፓ የተቋቋመ እዛ ውስጥ ደግሞ አባል በመሆን ነው አብረን የሰራ ነው ከኤምባሲው ጋር በመተባበር። ስለዚህ በጥሪው መሰረት መጥተናል። አገራችን ሰላም ነው። ፈረንጆቹ የሚያስፈራሩት ነገር ዝም ብሎ ነው፣ ግን የእነሱ ማስፈራራት እንደተጠበቀ ሆኖ በልማትና የተፈናቀለውን ህብረተሰብ በማገዝ በኩል ከፍተኛ ይጠበቅብናል። ስለዚህ በዛ ረገድ ትልቅ ተልእኮ ይዘን እንመለሳለን የሚል እምነት ነው ያለኝ።
በታሪካዊቷና ጥንታዊቷ የጎንደር ከተማ እንግዲህ በዓልን እንዲህ እያከበርን ነው። ከነዚህ ቆነጃጅት ጋር እንግዲህ አብረን የባህል ልብስ ለብሰን በዓሉን በደመቀ ሁኔታ እያከበርን ነው። ከነዚህ መካከል እንግዲህ አንዷ ከአሜሪካን ሀገር ነው የመጣችው። የመንግስትን ጥሪ ተቀብላ እንደመጣች ነው የነገረችን። ከእሷ ጋር የማደርገውን ቆይታ ደግሞ ለእናንተ አካፍላቸው።
ስሜ ኤደን ትእዛዙ ይባላል። የመጣሁት ከአትላንታ ጆርጂያ ነው።
እንግዲህ ዛሬ የጥምቀትን በዓል አንቺም እኔም ጎንደር ከተማ ላይ እያከበርን ነው። ግን አንቺ የመጣሽው ባህር ማዶ ተሻግረሽ ነው እና ለምንድን ነበር የመጣሽው? አላማው
ያው እኔ ነዋሪ ተወልጄ ያደኩት ጎንደር ከተማ ነው። ከዛ በተጨማሪ የመንግስትን ጥሪ ተቀብዬ ያው መንግስት ጥሪ በጠየቀበት ጊዜ ያው የመንግስትን ጥሪ ተቀብዬ ነው የመጣሁት። ያው የመልሶ መቋቋም ነገር ላይክ ኤክስክሉሲቭሊ በዲያስፖራው ብቻ የሚሆን ነገር አይደለም። ሁሉም ሰው የራሱን ኮንትሪቢዩሽን ማድረግ አለበት። ግን ያው እኔም እንደ አንድ ኢትዮጵያዊ ዜጋ በተቻለኝ መጠን ማድረግ በሚገባኝ በተለያዩ ሲምፖዚዎችም ላይ እየተሳተፍን ነበር። አዲስ አበባ ሳምንቱ ሙሉ የተለያዩ ሚቲንጎች ነበሩ፣ እዛ አቴንድ እያደረግን ነበር። እና ያው ልብሽ በፈቀደው በአንደኛው መልኩ መቼስ እንደ ሀገር ተወላጅ የሚጠበቅብሽን ነገር በተቻለ መጠን ለማድረግ ያው እንትን እናደርጋለን። እኔም ከቤተሰብ ጋር በመማከል አንድ ነገር ላይ ፎርሹር ኢንቨስት እንደምናደርግ ያገዛኝ።
በታሪካዊቷ እና ጥንታዊቷ የጎንደር ከተማ የጥምቀትን በዓል እንዲህ በደመቀ ሁኔታ ባህላዊ አልባሳትን ለብሼ ከነዚህ ቆነጃጅት ጋር እንግዲህ በዓሉን በዓል እያስመሰልን አብረን ስናከብር ቆይተናል። እንግዲህ በዓሉ እንደምትመለከቱት በርካታ የውጭ ሀገር ዜጎች፣ ትውልደ ኢትዮጵያውያንና ኢትዮጵያውያን በተገኙበት በደመቀ ሁኔታ ተከብሯል። እኔም ደስ የሚል በዓል ነው ያሳለፍኩት። አስቴር ምስጋናው ነኝ ከጎንደር ከተማ።
እንኳን አደረሰሽ አስቴር። ሁላችሁንም እንኳን አደረሳችሁ። እንዳያችኋት አስቴር ጥምቀት መስላ ነው ራሷ ስትዘግብ የነበረው። ወደ ተከታዩ ዘገባ ደግሞ እናልፋለን። መስፍን አራጌ ደሴ ላይ አለ። ጥምቀት ድምቀት በሆነባት ደሴ በሺዎች የሚቆጠሩ ምዕመናን ዛሬ አደባባይ ወጥተው አክብረውታል ይላል የመስፍን አራጌ ዘገባ። የዕድሜ የጾታና ማኅበራዊ ደረጃ ልዩነት የሌለበት አብሮነት የተንጸባረቀበት ጥምቀት ከቆቦ እስከ ወልዲያ፣ ከመርሳ እስከ ውጫሌ፣ ከሐይቅ እስከ ደሴ፣ ከኮምቦልቻ እስከ ከሚሴ፣ ከሸዋ ሮቢስ እስከ ደብረ ሲና በደማቅ ሥርዓት ተከብሯል ይላል የመስፍን አራጌ መንደርደሪያ። በቅርቡ እንደየአካባቢዎቹ ልዩነት ከቀናት እስከ ወራት ግጭትና ጦር ወላፈን ያለፈባቸው አካባቢዎች በመሆናቸው ይህንን ጥምቀት ልዩ እንደሚያደርገውም መስፍን ጠቁመዋል። በነገራችን ላይ ከመስፍን ካለበት ደሴ አካባቢ የኢንተርኔት ግንኙነት የተጨናነቀ ነው ወይም ደግሞ ማግኔት ባለመቻሉ በተመቸ ሁኔታ ለጊዜው የመስፍን ዘገባ ለአሁኑ አልደረሰም። እስከ ዝግጅታችን ፍጻሜ ከደረሰ እናሰማችኋለን። ካልበለዚያም በሌላ ዝግጅት እናቀርብላችኋለን። ሙሉን የቪዲዮ ዘገባ ግን ዌብሳይታችንና ማህበራዊ ገጾቻችን ላይ ማግኔት ትችላላችሁ። ዘግየት ብሎን መቀሌ ላይ ደግሞ ሙሉጌታ አጽባሃል የዘንድሮው የጥምቀት በዓል በድሮን ጥቃት ስጋት ምክንያት ቀዝቃዛ እንደነበረ ምዕመናኑ ተናግረዋል። በነገራችን ላይ ጥምቀት ባለፈው ዓመትም በነበረው ጦርነት ምክንያት መቀሌ ውስጥ እንደ ጥምቀት እንደ በዓል ሳይከበር ማለፉ ይታወሳል። ወደ ሙሉጌታ አጽባሃል እንብራችሁ።
የኢየሱስ ክርስቶስ የጥምቀት በዓል በመቀለ ከተማ ሰውሕ ንጉሥ ተብሎ በሚጠራ አካባቢ ነበር። ከየአድባራቱ የተሰበሰቡ አማኞችና የሃይማኖት መሪዎች በጋራ በሃይማኖታዊ ስነ ስርዓት ያከብሩት የነበረው፣ ዘንድሮ ደግሞ በዓሉ በአደባባይ አልተከበረም። በዓሉ በአጥቢያ አብያተ ክርስቲያናት ተከብሯል። በጽርሐ አርያም ቅዱስ ገብርኤል ካቴድራል ቤተ ክርስቲያን በዓሉ የቤተ ክርስቲያኑ ካህናትና በአካባቢው የሚኖሩ አማኞች በተገኙበት ተከብሯል። የካቴድራሉ ጸሐፊ መምህር ጣዕመ ገብረ ጻድቅ በዓሉ በአደባባይ ያልተከበረው ባለው የጸጥታ ችግር፣ በተለይ እየተፈጸመ ባለ የአየር ጥቃት ስጋት ምክንያት ነው ብለዋል።
ይህን በዓል የአደባባይ በዓል ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን በዓል የነጻነት በዓል ብሎ ባወጀልን፣ እኛም ደግሞ እንደ ቤተ ክርስቲያናችን ሊቃውንተ ቤተ ክርስቲያን፣ አቦታት፣ ካህናት የአደባባይ በዓል ብሎ ተባታትም ታጅበው በአደባባይ ይውል ነበር። በዘንድሮ ጊዜ ግን ሰላም በሌለበት በጭቆና በአገዛዝ በተለይ ደግሞ በዚህ በትግራይ ባለው በአሁኑ የሰላም እጦት ከማክበር ክርስቶስ የሰጠን ነጻነት በሰዎች እነዚህ ሰዎች ግን ያው በአንዳና ክብር ታግደን ተወስነን አለን። ስብሐት እግዚአብሔር በሙሉ በሰፊው እንዳይከበር የበዓሉ ትልቅ ተጽዕኖ አለው። በከፊል ነው ስብሐት እግዚአብሔሩ በዓሉን እየተከበረ ያለ። ምክንያቱም ህዝቡም የለም፣ ከፍርሃት የተነሳ እቤት ነው ያለ፣ በሙሉ አልመጣም። ቤተክርስቲያን እንኳን አልተገኘም። በዓሉም ደግሞ ሰፊ ሰዓት ሰጥተን እንዳናከብረው ያገደን ያው ትልቁ የድሮንና የአየርም የሌሊት መሳሪያም ትልቁ ስጋት ፈጥሮን አለ በዓሉ።
በመቀለ አድ ሐውሲ ዳግማዊት አክሱም ጌቴሰማኒ ቅድስት ማርያም ቤተክርስቲያን ሰባኪ መምህር ጽጌ በርሀ በበኩላቸው በዓሉ በአደባባይ አለመከበሩ ሃይማኖታዊ የአከባበር ሂደቱ የተሟላ እንዳይሆን አድርጎታል ሲሉ ተናግረዋል።
ጌታችን ኢየሱስ ክርስቶስ የተጠመቀው በቤት ሆኖ ባለበት ሆኖ ሳይሆን ከነበረበት ከገሊላ ወደ ዮርዳኖስ ዮሐንስ ወዳለበት ወደ ባህረ ዮርዳኖስ ሄዶ ነው የተጠመቀው ማለት ነው። ስለዚህ እኛም ከደብራችን ታቦታትን አጅበን ወደ አደባባይ ስንሄድ ያቺ ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ለመጠመቅ የመጠባትን በዓል ትርጉም ወይም ታሪክ ነው እያስታወስን ያለ ነው ማለት ነው። እዛ ሄዶ በዮሐንስ እጅ እንደተጠመቀ ሁሉ እኛም ካለንበት ቦታ ሂደን በአደባባይ በአባቶች ተጠምቀን፣ አባቶች ዮሐንስን ይወክላሉ፣ እኛም ክርስቶስን እንወክላለን። ያ ቦታ አደባባዩ ደግሞ ባህረ ዮርዳኖስን ይወክላል ማለት ነው። ስለዚህ በጦርነት ምክንያት በዚህ በከበባ ምክንያት ይሄ መሰረታዊ ትርጉም ለቋል።
በአከባበሩ ያገኘኋቸው ወይዘሮ ፈለግ መብራቱ የተባሉ የጥምቀት በዓል በቀጣይ ዓመት ሰላም ሰፍኖ እንደተለመደው በአደባባይ የሚከበርበት ጊዜ እንዲሆን ተመኝተዋል።
በጸጥታ ጉዳይ፣ በሰላም ጉዳይ፣ በጦርነት ጉዳይ ስላለን ዶላር ችግር ስላለ ህዝባችን በዶላር እየተመታ ስለሆነ ምኞታችን በፈጣሪ ኃይል እግዚአብሔር እንደ ድሮ የነበረ ተመልሶ ደምቀን ኮርተን እናሳልፈው ያደርግልናል ባለሙሉ ተስፋ ነኝ።
አቶ ዳዊት ኃይለ የተባሉ የበዓሉ ተሳታፊ በበኩላቸው
ያው ጥምቀቱ ያው እንደተለመደው ድሮ ተሰብስቦ መሃል ዳጸባ የሚባለው ወይ ሰሆ ንግስ የሚባለው ቦታ ነበር የሚከበር የነበረው። አሁን ግን ያው ያለው የሰላም ተጽዕኖ እንትን ስላለው በየቤተ ክርስቲያኑ ነው የሚከበረው ያለው። ከነበረው የድሮ ትንሽ ድምቀቱ ትንሽ ቀዘቅዛል።
የጥምቀት በዓል ባለፈው ዓመትም በአደባባይ ሳይከበር አልፏል። በትግራይ በየዓመቱ በክልል ደረጃ በማይጨው ከተማ ይከበር ነበር። ዘንድሮ በከተማው የነበረው የአከባበር ሂደት ምን እንደሚመስል በትግራይ የስልክና ትራንስፖርት አገልግሎት ባለመኖሩ ማወቅ አልቻልኩም። ለአሜሪካ ድምጽ ሙልጌታ ጽባሃም መቀለ።
ተከታዩ ዘገባ ደግሞ ወደ ድሬዳዋ ይወስደናል። እዚያ አዲስ ቸኮል አለ። በበዓል አከባበሩ ላይ ሕፃናትን አረጋውያንን በመርዳት ለተጠሙት ውሃ በመስጠትና ጸጥታውን በማስከበር ሙስሊሞች ዋና ተዋናይ ነበሩ ይላል የአዲስ ዘገባ መንደርደሪያ። እስቲ ወደ አዲስ እንለፍና ከሱ እንስማ።
ድሬዳዋ ታቦታት ከያጥቢያቸው መናኸሪያ ወደሚገኙ ማደሪያቸው በሄዱበት በትላንትናው የከተራለትም ሆነ ዛሬ ሲመለሱ የከተማዋ ነዋሪ በነቂስ ወጣበት የጥምቀት አከባበር ነበር የታየው። የያብያተ ክርስቲያኑ መዘምራን በመዝሙር ሌላው መመን ደግሞ በልዩ ልዩ ጭፈራዎች ለባሉ ድምቀት ሰጠውታል። በዚህ የባል አከባበር ግን ክርስቲያኖች ብቻ ሳይሆኑ ሙስሊሞችም ተሳታፊዎች ነበሩ። ተሳትፏቸው ግን በዓሉን በማክበር ሳይሆን ለአከባበሩ ስኬታማነት የበኩላቸውን ድጋፍ በማድረግ ነበር። በመንደር ኮሚቴ ተደራጅተው ከፖሊስ ጋር በመተባበር የአከባቢውን ጸጥታ ሲያስከብሩና የባሉ አከባበርን በሰላም እንዲጠናቀቅ የበኩላቸውን ሲያበረክቱ የነበሩ እናቶች በዚህ ረገድ ተጠቃሽ ናቸው።
እሺ፣ እንዲያ አብዱላ ይባላለሁ እኔ ማለት ነው።
ከየት ነው የመጣሽ?
እኔ ከአምስተኛ
ሰፈር። እሺ፣ ሙስሊም ነሽ? እዚህ ለምንድን ነው የመጣሽው?
እዚህ በዓል አንድነት ለማሳወቅ ነው የመጣሁት፣ በዓልም ለመሸኘት።
ምንድን ነው የምትሰሩት አሁን እዚህ እናንተ?
እኛ ኮሚቴ ነን፣ ለጥበቃ ነው የመጣ ነው እና ለሰላም በሰላም እንዲሸኝልን ታቦቱም ለዚህ ነው የመጣ ነው ማለት ነው።
እሺ፣ አመሰግናለሁ። አንቺ ላናግርሽ?
አናግርሽ።
ማን ልበል?
መኪያ እባላለሁ። መኪያ ወይ?
እሺ፣ ከየት ነው የመጣሽው?
ከቀብር ጆሌ።
ቀብሪጆሌ ለምንድን ነው እዚህ የመጣሽ?
እዚህ ያው ልናግዝ ነው። እኛ የሰፈር ኮሚቴም ነው የጸጥታ፣ ልናግዝ ነው የመጣ ነው። ልናጅባቸው በሰላም እንዲገቡ።
ማልበል?
ወይዘሮ ፋጡማ ሙሜ ነኝ። እኔ ከአምስተኛ ነው የመጣሁት። የ06 ኮሚቴ ነኝ። ጸጥታ ላይም እሰራለሁ። ይሄንን በዓልን አክብረን በሰላም እንዲገባ ለወጣ ነው።
በፈቃደኝነት የተሳተፉት የመንደር ኮሚቴ አባላት የበዓል አከባበሩ በሰላም እንዲጠናቀቅ ከማስተናበር ባሻገር ህጻናትና አረጋውያን በመደገፍ እንዲሁም ውሃና ምግብ በማቅረብም የበኩላቸውን አስተዋጽኦ ሲያበረክቱ ነበር።
ሙሉካ አል ይባላለሁ። የመንደር 5 ኮሚቴ ነኝ። አምስተኛ ገንደ ጋራ። አዎ።
ለምንድን ነው የመጣችሁ?
እኛ የመጣን ታቦቱን ጸጥታ ለማስከበር።
መንደር ኮሚቴው ምን ስራ ይሰራል? ትላንትና ጀምሮ ዛሬ ምን እየሰራችሁ ነበር?
ምን እኛ ብስኩት አቅርበን ውሃ፣ አዛውንት መንገድ ስጨናነቅ ልጅ የያዙ ይህንን ነው የምናሳይ የምንጠብቀው።
እሺ፣ እኔ ስሜ ነጃተል ይባላለሁ። ቀበሌ 06 መጋላ ፖሊስ ጣቢያ ኮሚቴ ነኝ፣ ጸጥታ ኮሚቴ። እኔ እዚህ የመጣሁት ጸጥታ የድሮ ፍቅራችን ለመመለስ በሰላም ገብቶ ታቦት በሰላም እንዲወጣ አንድነታችን የፍቅራችን መግለጫ እንዲሆን በሰላም ገብቶ በሰላም እንዲወጣ አንድነት የድሮ ፍቅራችን እንዲመለስ ለዛ ነው የመጣ ነው። ጸጥታ ትናንት ደግሞ ብስኩትና ውሃ ስናድል ነበር። ዛሬም ደግሞ እስከ መጨረሻ እስከ ታቦት እስከሚያልቅ እኛ በበጎ ፈቃደኛ በአንድነት በፍቅራችን ቀርበን በሰላም እንዲገባ ሰላም ኮሚቴ ሲሆን በሰላም እንዲገባ እንፈልጋለን። በጣም የአመት አመቱን ያዘሰን ሁሌ አመት እንዲህ በደስታና በፍቅርና በሰላም ምንሸኝ ያድርገን። ሳንላየ አንላየ ነው፣ ፍቅራችን ደግሞ ይቀጥላል።
ከቀብሪ ጆሌ አምስተኛና ደቻቱ ባሻገር በሳቢያንና ለጋሪ ያሉ ሙስሊሞችም እንዲሁ ገንዘብ አዋጥተው ለክርስቲያን ምዕመናን የምግብና የታሸገ ውሃ ሲያቀርቡ ተመልክተናል። ከአንድ ቀን በኋላ ማለትም ጥር 13 ቀን ወደ ማደሪያው የሚመለሰውን የእግዚአብሔር ታቦትን ለሚያጅቡ ክርስቲያን ምዕመናንም ተመሳሳይ ምግብና ውሃ ለማቅረብ የገንደ ገራዳ አካባቢ ነዋሪዎች መዘጋጀታቸውን ለቪኦኤ ተናግረዋል። በዚህ የጥምቀት በዓል ለምዕመናኑ ድጋፍ ከሚያደርጉት መካከል በቀድሞ የሰላም ሚኒስትር ሙፈሪያት ካሚል አድናቆት የተቸራቸው የድሬዳዋ ታክሲ ባለ ንብረቶች ማህበርም ተጠቃሽ ነው።
እሺ፣ ስሜ ከዲራ ደማሚን ይባላለሁ። ለምንድን ነው እዚህ የመጣው? እዚህ የመጣሁት የታክሲ ማህበርተኞች ነን እኛ። እዚህ አንድነታችንን ልናሳይ ነው። እኛ በማህበር 5000 ደርዘን የሚሆን ውሃ ገዝተን ለጓደኞቻችን ያው ለማህበረሰቡ ልናከፋፍል የመጣ ነው። እዚህ ለእንትኖች አለው አይደለ፣ ለታቦቱ ምናምን ትለን ለደከሙ ምናምን እነሱ ልናስተባብል የመጣ ነው እና ያው አንድነታችንን ነው እያሳየን ያለ ነው። እኛ በሙስሊሙም ጊዜም እንደዚህ ሰርተናል።
ስሜ ይርም ጌታ ይባላል። ያው አሁን እዚህ የተሰባሰብንበት የሌሊት ታክሲ ትራንስፖርት አገልግሎት የምንሰጥ ወጣቶች ነን። ዋናው መራ ግብር የተሰባሰብንበት ሃይማኖት ክብረ በዓል ነው። ሙስሊም ክርስቲያኑ በጋራ ተቻችሎ ተከባብሮ የድሬዳዋይነት ፍቅርን እያሳየንና እየገለጽን ያለንበት ታይም ነው። ያው ለመምናምኖቹና ለዘማሪያኖቹ እንዲሁ የውሃና ያው ዳቦ በጋራ ዋተን የሌሊት ታክሲ ሹፌሮች እየሰጠንና እያበላን ያለ ነው እና ይህንን ይመስላል።
የዛሬ 3 ዓመት የእግዚአብሔር አብ ታቦት ወደ ማደሪያው ሲጓዝ እስካሁን ማንነታቸው ይፋ ያልተደረጉ ሰዎች ተደብቀው ወደ ታቦቱ ድንጋይ በመወርወራቸው ድሬዳዋ ከ5 ቀን በላይ ለቆየ ረብሻ ተዳርጋ ነበር። በወቅቱ የበርካቶች ንብረት የወደመና ለቀናት የከተማ እንቅስቃሴ ሙሉ በሙሉ ሊባል በሚችል ደረጃ ቆሞ የነበረ ሲሆን በመቶዎች የሚቆጠሩ ወጣቶችም በቁጥጥር ስር ውለው ነበር። ይህ መሰሉ ታሪክ ግን ከእንግዲህ አይደገም ይላል ባለባጃጁ ከዲር አደማሚን።
ይሄም ከዚህ በፊት ድሬዳዋ ላይ እንደምታወቁ ከ3 ዓመት በፊት እንደዚህ በሃይማኖት ግጭት ነበረ በጥምቀት በዓል ላይ። ከዛ አንጻር ይሄ ለምን ትምህርት ይሆናል ብለህ ታስባለህ አንተ?
አይ ብዙ ትምህርት ያገኛሉ። ያው ምንም ከዚህ በፊት ያው በማይሆን ነገር ነው ያው የተጋጩት። ያው ግን አሁን ጥሩ ይሆናል ብዬ ነው የማስበው። ምንም የሚፈጠር ነገር ያለ አይመስለኝ ከዚህ በኋላ።
በዛሬው ዕለት አብዛኞቹ ታቦታት ወደ ማደሪያቸው የተመለሱ ሲሆን በነገው ዕለት የቅዱስ ሚካኤል ከነገ በስቲያ ደግሞ የእግዚአብሔር አብ ታቦታት ወደ ማደሪያቸው የሚመለሱ ይሆናል። በሐረር ከተማ በዓሉ በድምቀት መከበሩን የክልሉ ፍትህና ጸጥታ ቢሮ ኃላፊ አቶ ጥላውን ዋደራ ለአሜሪካ ድምጽ አስተውቀዋል።
በሐረር ከተማ ዛሬ የተከበረ የከተራና የድምቀት በዓል በጣም በሚያምር መልክ ነው የተካሄደ። ይህም አጠቃላይ የእምነቱ ተከታይ በነጊስ ወጥቶ በዓሉን ያከበረበትና እንዲሁም ፍጹም ሰላማዊ በሆነ መንገድ የተካሄደ በዓል ነው። በጣም ህዝቡም የሃይማኖቱን የዲሲፕሊን በጠበቀ መልክ በዓሉን አክብሮ በሰላም ወደ ቤቱ ተመልሷል።
የዛሬ 2 ዓመት በነበረው የጥምቀት በዓል አከባበር የሃይማኖት መልክ ያለው የሚመስል ግጭት ተነስቶ ታቦታት ወደ ማደሪያቸው ለመግባት ተቸግረው ነበር። በግጭቱም በርካታ ንብረት ውድመት ተከስቶ የነበረ ሲሆን በመቶዎች የሚቆጠሩ የከተማ ነዋሪዎችን ቤታቸውን ለቀው ለመሸሽና ለቀናት ሌላ ቦታ ለማደር ተገደው ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ከውቢት ኢትዮጵያ ውብ ገጽታዎች አንዱን የያዘ ዘገባ ነበረ። ወደ ተከታዩ ዘገባ እናልፋለን። አዲስ አበባ ይወስደናል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በዓሉን አስመልክቶ ዛሬ ባስተላለፉት መልእክት በአገሪቱ ሰላምና እርቅ እንዲወርድ ሁሉም የድርሻውን እንዲወጣ አባታዊ ጥሪያቸውን አስተላልፈዋል። በቅዱስነታቸው ስም ጃን ሜዳ ላይ ተገኝተው ቃለ ምዕዳን የሰጡት የድሬዳዋና የጅቡቲ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ አረጋዊ ናቸው። ፀሐይ ዳምጠው ስነ ስርዓቱን ተከታትላለች። ተከታዩን ይዛለች።
የዘንድሮው የጥምቀት በዓል በመላው ኢትዮጵያ በሚገኙ የክርስትና እምነት ተከታዮች በደማቅ ሁኔታ ነው የተከበረው። በተለይ በአዲስ አበባ ጃን ሜዳ በተከበረው የጥምቀት በዓል ላይ በርካታ ቁጥር ያላቸው የእምነቱ ተከታዮች፣ ከተለያዩ የዓለም ሀገራት የመጡ እንግዶች፣ ትውልድ ኢትዮጵያውያንና የሃይማኖት አባቶች ተገኝተዋል። አከባበሩም በተለያየ ዝማሬዎችና የሃይማኖታዊና ባህላዊ ስርዓቶች የታጀበ ነበር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ አቡነ ማትያስ በተወካያቸው በዶክተር አቡነ አረጋዊ አማካኝነት ባስተላለፉት መልእክት ሁሉም ለሰላም የሚደረገውን ጥሪ እንዲደግፍ ጠይቀዋል።
በሀገራችን ውስጥ ላለው ወቅታዊ ሁኔታ ፈውሱ በንስሐ የታጀበ እግዚአብሔርና ከሰው ጋር የሚያሳርቅ ሃይማኖትን ገንዘብ አድርጎ መመላለስ የግድ ሆኖ ይገኛል። ትክክለኛ ንስሐ በራስ ላይ እንጂ በሌላ ላይ መፍረድን አይፈቅድም። ሁሉም ራሱ ፈትሾ በራሱ ላይ መፍረድ ከጀመረ ያኔ ያማረ ውጤት ይገኛል። ወደ ፍጹም ሰላም የሚያደርስ መንገድ ያኔ ወለል ብሎ ይታያል። ስለዚህ ክርስቲያኖች በሕይወት ዘመናችን ሁሉ በራሳችን ላይ እየፈረድን እና በንስሐ እየታደስ ልንኖር
በዛሬው የጥምቀት በዓል ላይ ከተለያዩ የዓለም ሀገራት የመጡ ትውልድ ኢትዮጵያውያንም ታድመዋል። ወይዘሮ ሰዋሰው ስለሺ የኢትዮጵያ ጠቅላይ ሚኒስትር ያቀረቡትን ጥሪ ተቀብለው ከመጡት መካከል መሆናቸውን ነግረውኛል።
ከሚገባው ከጠበቅኩት በላይ ነው። ለመጀመሪያ ጊዜ ነው በዚህ ስፍራ ተገኝቼ የጥምቀትን በዓል ሳከብር። ወደ 70-80 የሚሆኑ ኢትዮጵያውያንና ትውልደ ኢትዮጵያውያን ከኖርዌይ ሰብስበን የመጣ ነው። በርካቶች በተለይ በጎንደር እያከበሩ ነው። የተቀረኑ ደግሞ በአዲስ አበባ እያከበርን ነው እና ከመጠን በላይ ተደስቻለሁ። ይሄንን ደግሞ ወደ ምንሄድበት ሀገር የኢትዮጵያን ውበት የምንገልጽበት ሁኔታ እንዲመቻች ነው የምመኘው።
ወይዘሮዋ አክለውም ከኢትዮጵያ ሲመለሱ የሀገራቸውን መልካም ገጽታ በመገንባት ረገድ ድምጽ እንደሚሆኑ ገልጸዋል።
እኛ ይሄንኑ ተረድተን ነው ጥሪው ሲደረግልን በቅድሚያ ወደዚህ የመጣ ነው። አሁን ደግሞ ለእኛ ህዝብ ብቻ ሳይሆን በርካታ አውሮፓውያንና አሜሪካውያን እስካሁን በሚዲያው ሲተላለፉ የነበሩትን የሐሰት ዜናዎች ለመቀልበስ ነው አላማችን። እውነቱ ይሄ ነው። አገራችን ውብ ናት፣ የተቀደሰች ናት። እንደውም መታችሁ ተቋደሱ ነው የምንለው። ሰላሟን፣ ደስታዋን እና ውበቷን እንዲቋደሱ አምባሳደር ሆነን ይሄንን ለመግለጽ ነው የምንመኘው።
መምህር ምረተ አብ አሰፋ በኩላቸው ህዝቡ በዓሉን ሲያከብር በጦርነት ሳቢያ ለተጎዱና ለተፈናቀሉ ወገኖች መድረስ አለበት ሲሉ ገልጸዋል።
በሀገራችን በአሁኑ ሰዓት ብዙዎቹ ከቤታቸው ከቀያቸው ተፈናቅለው በረሃብ በርዛት ላይ ናቸው። ህጻናት አስከሬን እየጠቡ እናት አለች ብለው አዛውንት ሽማግሌው እህል ባይኑ ላይ እንደዞረ የሚያሸልብበት ጊዜና ወቅት ላይ ስለሆንን ሁለት ያለው አንድ ይስጥ ብቻ ሳይሆን አንድ ያለውም ቢሆን ከአንዱ ላይ እያካፈለ ለወገኖቹ ይስጥ። ይሄን ጊዜ ተጋግዘን ይሄን ጊዜ ተባብረን እንለፈው።
ፓስተር ቤዛ በካናዳ ቶሮንቶ ነዋሪ ናቸው።
ኢትዮጵያ ሰላም እንዳልሆነች፣ ኢትዮጵያ ነገሯ እንዳበቃ እንዳከተመ እየተነገረ ያለው ነገር ሁሉ ውሸት እንደሆነ፣ መልካም እንደሆነ፣ ሰላም እንደሆነ፣ አሁንም ከዚህ በኋላም የኢትዮጵያ ሰላም እየጨመረ እንደሚመጣ ዓለም አቀፉ ሕዝብ እንዲያውቅ እንፈልጋለን።
የኢትዮጵያ ስፖርትና ባህል ሚኒስትር ቀጀላ መርዳሳ በበኩላቸው ባስተላለፉት መልእክት ኢትዮጵያ እጅግ የሚያኮሩ ባህላዊና ሃይማኖታዊ እሴቶች ያሏት ሀገር ናት ብለዋል። እነዚህን ባህላዊና ሃይማኖታዊ ሀብቶች ለበጎ ነገር ልንጠቀምባቸው ይገባል ነው ያሉት ሚኒስትሩ።
ይህንን ሁኔታ በወል ያጤነው የዓለም የሳይንስ የትምህርትና የባህል ድርጅት ዩኔስኮም የጥምቀት ባህልን ጨምሮ የኦሮሞ ገዳ ስርዓትን፣ ፍቼ ጨምበላላንና የመስቀል ደመራ በዓልን በዓለም የሰው ልጆች ወካይ ቅርስ ሆነው እንዲመዘገቡ አድርጓል። ይህ ጅምር ስኬት ያልተበረዘና ያልተከለሰ ቱባ ባህል ያላት ሀገራችን ሌሎች ባህላዊ እሴቶቿን በተመሳሳይ መልኩ ዓለም አቀፍ እውቅና እንዲኖራቸው በሚመለከታቸው አገራዊ ተቋሞች በኩል በርትታ እየሰራች ትገኛለች።
በሌላ በኩል በዚህ ክብረ በዓል ላይ የተገኙት የአዲስ አበባ ባህል ክነጥበብና ቱሪዝም ቢሮ ኃላፊ ዶክተር ሄሮት ካሳው በዓሉ ክርስቶስ በሰው እጅ የተጠመቀበትና ለሰው ልጆች ሁሉ በድጋሚ ትህትናና ፍቅርን ያስተማረበት ነው ብለዋል። የበዓሉ ታሪካዊ ትርፊት በመከተል የእምነቱ ተከታዮች በትህትና በጥሩ ስብዕናና በፍቅር ፈጣሪን በማመስገን በአደባባይ የሚያከብሩት በዓል መሆኑንም ገልጸዋል። የጥምቀት በዓል አከባበር ለኢትዮጵያውያን ትልቅ እሴት ሲሆን ከኢትዮጵያ አልፎ የዓለም ሕዝቦች ሁሉ ቅርስ ሆኖ ተመዝግበዋል በማለትም በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በዓለም ቅርስነት መመዝገቡንም ዶክተር ሂሮት አስታውሰዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
በዓሉ በኤርትራም እንዲሁ በደመቀ ሁኔታ መከበሩን ብርሃነ በረህ ዘግቧል። ከዛ ይሁን እንጂ ኮቪድ-19ን ለመቆጣጠር በተካሄደው በወጣው መመሪያ መሰረት አስመራ ጥምቀተ ባህር ላይ የተገኙት የየአድባራቱ ተወካዮች የሆኑ የተወሰኑ የሃይማኖት መሪዎችና አባቶች ናቸው። በሥነ ሥርዓቱ ላይ ብፁዕ ወቅዱስ አቡነ ቆርሌዎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኤርትራ መልእክት አስተላልፈዋል። የሰላምና የፍቅር ዓመት እንዲሆን ምኞታቸውን ገልጸዋል። መልካም በዓል ይሁንላችሁ ክቡራትና ክቡራን በያላችሁበት። ወደ ተከታዩ ዘገባ እናልፋለን። ተከታዩ ዘገባ ወደ ሆሮ ጉድሩ ወለጋ ይወስደናል። በዚያ ሆሮ ጉድሩ ዞን አሙሩ ወረዳ ውስጥ ጫካ ውስጥ ታጥቀው የሚንቀሳቀሱ አማጽያንን ትረዳላችሁ በሚል የተወሰኑ ሰዎች እስር ላይ ውለው ለብዙ ወራት ከሁለት ወር በላይ በቁጥጥር ስር መቆየታቸውን ቤተሰቦቻቸው ሲያማርሩ ተሰምቷል። ዘጋቢያችን ናኮር መልካ ወደ አካባቢው ደውሎ ቤተሰቦቻቸውንም አነጋግሯል። እንዲሁም የአካባቢውን ባለስልጣናትም አነጋግሯል። በተከታዩ ዘገባ ሙሉን አካቷል።
በኦሮሚያ ሆሮ ጉድሩ ወለጋ ዞን አሙሩ ወረዳ ውስጥ ነዋሪ መሆናቸውን በስልክ የገለጹ ለደህንነታቸው እንደሚሰጉ በመጠቆም ስማቸው እንዳይጠቀስ የጠየቁ ግለሰብ እህታቸው በመንግስት ጸጥታ አስከባሪዎች ከታሰረች ሁለት ወራት ማለፋቸውን ተናግረዋል። እህቴ የአስረኛ ክፍል ተማሪ ናት። አሁን ትምህርቷን አቋርጣ ነው ያለችው። በአሙሩ ፖሊስ ጣቢያ ውስጥ ታስራ ነው የምትገኘው። እህቴ የታሰረችበት ምክንያት ደግሞ ወንድማችን በኦሮሞ ነጻነት ጦር ውስጥ ስለሚገኝ ነው። እህቴ አዊ ከታሰረች ሁለት ወራት አልፈዋል ነው ያሉት። እኚህ ግለሰብ ወንድማቸው የኢትዮጵያ መንግስት ሸኔ በማለት በአሸባሪነት የፈረጀው ቡድኑ ደግሞ ራሱን የኦሮሞ ነጻነት ጦር ብሎ የሚጠራ የአማጺ ቡድን አባል ከመሆኑ ጋር ተያይዞ ታናሽ እህታቸው ብትታሰርም እስካሁን ፍርድ ቤት አለመቅረቧንና በእስር ቤት ውስጥም የመብት ጥሰት እንደተፈጸመባት ተናግረዋል። እስካሁን ወደ ፍርድ ቤት አልቀረበችም። እዛው ፖሊስ ጣቢያ ውስጥ ነው ምርመራ የተደረገው። የጸጥታ አካላቱ ለአማጺ ቡድኑ ያለውን ወንድምሽን በስልክ አገናኝን ወይም ደግሞ እስኪመጣ አለቅሽም በማለት እየዛቱባት መሆኑን ነው መረጃ ያለን። ያኔ ከሁለት ወራት በፊት ስትያዝም ቤተሰብ ላይ እና እርሷ ላይ ድብደባ ደርሷል። በእስር ቤት ውስጥም ድብደባ እየተፈጸመባት እንደሆነ ነው የተነገረን ነው ያሉት። ግለሰቡ ከእህታቸው በተጨማሪ ሌሎችም ሰዎች ከታሰሩ ጥቂት ወራት ማለፋቸውን ገልጸዋል። ከእህቴ ውጪ አንድ ስሟን የማላቃት ሴት እንዲሁም 47 ወንዶች በፖሊስ ጣቢያ ውስጥ ታስረው ይገኛሉ። ቤተሰብ ምግብ ከማመላለስ ውጪ ምንም መፍትሄ ሊያመጣላቸው አልቻለም ነው ያሉት። የአሙር ወረዳ ፖሊስ ምክትል አዛዥ ዋና ሳጅን ወልተጂ ነሞምሳ በወረዳ ውስጥ የሚንቀሳቀሱ አማጺዎችን በመደገፍ ተጠርጥረው የታሰሩ መኖራቸውን ጠቅሰው ከወንጀሉ ነፃ የሆኑ ከ40 በላይ ሰዎች ባለፈው ሳምንት ውስጥ ተለቀዋል ብለዋል። የታሰሩበትንም ምክንያት ሲያብራሩ ከ40 እስከ 50 የሚሆኑ ሰዎች ከወቅታዊ ጉዳይ ጋር ተያይዞ ታስረው የነበረ ቢሆንም ከጥቂት ቀናት በፊት ጉዳያቸው ተጣርቶ ተለቀዋል። ከ12 እስከ 15 የሚሆኑ ሰዎች ደግሞ በተለያዩ ወንጀሎች የተጠረጠሩ በመሆኑ ማስረጃ ተሰብስቦ ወደ ሕግ ሊቀርቡ ነው ያሉት። የታሰሩ ሴቶችና ወንዶች ላይ እስር ቤት ውስጥ ድብደባና ዛቻ የመሳሰሉ የመብት ጥሰቶች እንደተፈጸሙ ለተነሳው ቅሬታም ፍጹም ውሸት ነው ሲሉ ምላሽ ሰጥተዋል። አይ ይሄ ውሸት ነው። ሴት በእኛ ዘንድ ትልቅ ቦታ አላት። ሁለት ሴቶች ናቸው ያሉት። ሁለቱንም በጥሩ ሁኔታ ነው የያዝናቸው። እንኳን ሴት ላይ ድብደባና ዛቻ መፈጸም ቀርቶ ወንድ ላይ ራሱ ይሄ አይደረግም። ይሄ በሌላ አካልም መጣራት የሚችል ነው። እኛ ጋር ታስረው የሚገኙ ሴቶች የታሰሩበት ምክንያት ደግሞ ከአማጺ ቡድኑ መካከል ወንድሞች ስላላቸው ነው። ወንድሞቻቸውንም በመረጃና የተለያዩ ነገሮች በመደገፍ ተጠርጥረው ነው የታሰሩት ነው ያሉት። ታሳሪዎቹ እስካሁን ፍርድ ቤት ያልቀረቡበትንም ምክንያት ገልጸዋል። ዋና ሳጅን ወልተጂ
ረጋኒ ረቲፉ ደሜ
ማስረጃ እየተጠናከረ ይገኛል። መዝገባቸው ተጣርቶ ወደ ፍርድ ቤት የሚሄድበትም ሁኔታ ይመቻቻል። ምስክሮች መቅረብ ባለመቻላቸው ነው እንጂ ምስክሮች ቀርበው ማስረጃውም ተጠናክሮ ፍርድ ቤት እንዲቀርቡ ይደረጋል ነው ያሉት። የኢትዮጵያ መንግስት ሸኔ በማለት በአሸባሪነት የፈረጀው ቡድኑ ደግሞ ራሱን የኦሮሞ ነጻነት ጦር ብሎ የሚጠራ የአማጺ ቡድንን በመደገፍ እንዲሁም ጸጥታና አለመረጋጋት እንዳይፈጠር የሚሰሩ ግለሰቦችና ቡድኖችን ለወደፊቱም ይዘን ለህግ ከማቅረብ ወደኋላ አንልም ብለዋል ዋና ሳጅን ወልተጂ ነሞምሳ። በዚህ ዙሪያ ከአማጺ ቡድኑ አመራሮች እስካሁን የተሰማ ነገር የለም። ለአሜሪካ ድምፅ ናኮር መልካ ከአምቦ።
ተከታዩ ዘገባ ወደ አውሮፓ ጉዳይ የሚወስደን ነው። ዛሬ ጀርመን ላይ ከሞላ ጎደል በተለያዩ አካባቢዎች ያለውን ሁኔታ ካየን የአየሩ ሁኔታ ከዜሮ በታች ማይነስ ዋን ወይም የቅዝቃዜ የበረዶ ስሜት ነው የሚሰማው። የአየሩ ሙቀት ግን 4 ዲግሪ ሴልሺየስ ነው። ነገ ከነጎዲያ እየቀዘቀዘ መሄድ ነው። ይህ እየሸነቆጠ ያለ የቅዝቃዜ ሁኔታ ሩሲያ የምታቀርበውን የጋዝ መጠን መቀነስ ግምት ውስጥ አስገብቶ የዋጋው መጠን የዋጋው ነገር እየናረ መሆኑ ይታያል። በአውሮፓና በሩሲያ መካከል ያለው ውዝግብ መፋጠጥ አንዱም ትልቅ ትኩረት የሳበ ጉዳይ ነው ሰሞኑን። ሄንሪ ሪጅዌል ከለንደን ያጠናቀረው ዘገባ ሌላ በርከት ያለ ዝርዝር ይዟል። አሉላ ከበደ ያቀርበዋል።
ማለቂያ የሌለው ከሚመስለው ግዙፍና ቀዝቃዛው ግዛቷ ሳይቤሪያ የተፈጥሮ ጋዝ ወደ ቻይና መላክ ጀምራለች። ፓወር ኦፍ ሳይቤሪያ ዋን የሚል ስያሜ የሰጠችው የጋዝ ማስተላለፊያ የቧንቧ መስመር እንደ አውሮፓውያን የዘመን አቆጣጠር በ2019 ዓ.ም ነው የተከፈተው። ከሩሲያ የሩቅ ምስራቅ የጋዝ ማመንጫ መስኮች የሚነሳውን የጋዝ ምርት መጠቀም የምጣኔ ሀብቷን ይበልጥ እንድታቀጣጥል ቻይናን ያግዛታል ተብሎለታል። ቶም ማርዜች ማንሰ ICIS በተባለው የምርት ገበያ ጥናት ድርጅት የጋዝ ምርትን ለማሳደግ ዘመናዊ አሰራርን ለማቀላጠፍና እንዲሁም ኪሳራን ለመቀነስ የሚያስችሉ መረጃዎች የጥናትና ትንተና ክፍል ኃላፊ ናቸው።
That is not connected to the fields that can supply the European market. So it's not a question at the moment, at least.
Power of Siberia 1. የሚጠቀሙ ጋዝ ለአውሮፓ ገበያ የሚቀርበው የተፈጥሮ ጋዝ ከሚገኝባቸው የጋዝ ማምረቻ መስኮች ጋር የተገናኘ አይደለም። ስለሆነም በአሁኑ ወቅት ከሩሲያ ወደ ቻይና የሚላከው ጋዝ ወደ አውሮፓ ይሄድ የነበረው እንዲቀንስ ያደረገ ያለመሆኑ ጥያቄ የሚቀርብበት አይደለም።
ይሁን እንጂ ያ በቅርቡ ሊለወጥ ይችላል። ሞስኮና ቤጂንግ ከሩሲያ ፓወር ኦፍ ሳይቤሪያ 2 የሚል ስያሜ የተሰጠውና ወደ ቻይና የሚላከውን የጋዝ መጠን በእጥፍ የሚያሳድግ ሁለተኛ የጋዝ ማስተላለፊያ ቧንቧ መስመር ለመዘርጋት የሚያስችል ስምምነት ለመድረስ ተቃርበዋል። በቅዱም መሰረት ሞንጎሊያን አቋርጦ ቤጂንግ አቅራቢያ ወደሚገኙ የኃይል ምንጭ እጥረት ወዳለባቸውና ኢንዱስትሪዎች የሚበዙባቸው ግዛቶች ይዘረጋል። በተጨማሪም የሩሲያን የጋዝ ማስተላለፊያ መስመሮችን ለአውሮፓ የሚላከው የጋዝ ምርት የሚነሳባቸውን የሩሲያውን ያማል ባህረ ገብ መሬት ከቻይና ጋር የሚያስተሳስር ጭምር ይሆናል ተብሏል። ቶም ማርዜች ማንሰር
እንደ ዋናው የሩሲያ የጋዝ ምርት ላኪ ድርጅት ለጋዝፕሮም ከአንዱ ገበያ ወደ ሌላ ገበያ የማዘዋወርና የመለዋወጥ አማራጮችን የሚፈጥ ነው።
ይህም ሩሲያን ግዙፍ አቅም ሊያጎናጽፋት ይችላል። ፊሊፕ መዱኒክ የአውሮፓ ህብረትን በኢኮኖሚያዊ ጫና ለማስገደድ የሚደረጉ ጥረቶችን ለመከላከል በሚንቀሳቀሰው ግብረ ኃይል አስተባባሪዎች ዋነኛው ሰው ናቸው።
Technically, it is hard to tell whether the pricing system will be designed in a way that there is going to be the possibility to sell to the highest bidder, but I think
technical answer ሲታይ የዋጋ ተማመን ስርዓቱ የበለጠ ዋጋ ለመክፈል ለቻለ ወይንም ለፈቀደ ለመሸጥ በሚያስችል መንገድ መቀረጽ መቻሉን መገመት አዳጋች ነው። ነገር ግን ከፍላጎት አንጻር ውጥኖችን ለማሳካት እንደሚያግዝ አንዳች ኃይል መጠቀምን ጨምሮ ሩሲያ በዚህ አቅጣጫ ያያይ ስለመሆኗ ጥርጥር የለውም። በሚቀጥሉት 10 ዓመታት ውስጥ ቢያንስ እንደ ማሳመኛ ንግግር ጥቅም ላይ ሲውሉ በብዛት እናይሆናል።
ሩሲያ ከዩክሬን ከሚያዋስናት ድንበር አቅራቢያ ቁጥሩ ከ100,000 በላይ የሚገመት ጦሯን አስፍራለች። ሞስኮ ዩክሬንን ኮረረችም የምዕራቡ ዓለም ሊያሽመደምዳት የሚበቃ ብርቱ ማዕቀብ ሊጥልባት እንደሚችልም አስጠንቅቋታል። በሌላ መልኩ ያ ለሞስኮ ሌላ ጥቅም የሚያስገኝ ሊሆንም ይችላል። የጋዝ ምርቷን የምትሸጥለት አዲስ ደንበኛ ማግኘት ያስችላት ይሆናል። እንደ ተንታኞች ገለጣ አሁንም የICIሱ ቶም ማርዜች ማንሰ
the trajectory of the European Union in particular in terms of decarbonization is that gas
በተለይ አውሮፓ ህብረትን ከካርቦን በካይ የጸዳ ኃይል ምንጭ መጠቀም የሚያስችላት አቅጣጫ በማምራት ከመካከለኛና ከረጅም ጊዜ አንጻር ጋዙ የሚያሳድረው ተጽዕኖም እየቀነሰ ይሄዳል።
ሆኖም አዲሱን የቻይና ገበያ ማሰስ ግን ለሞስኮ እንዲህ የዋዛ ጉዳይ አይሆንም። እንደ ተንታኞቹ አስተያየት የቅድሙ ፊሊፕ መድኒክ
China is well known for using its political, economic, military posture and weight and to be a tough negotiating partner.
ቻይና የፖለቲካ የመጣኔ ሀብትና ወታደራዊ አቅሟን እንዲሁም ያለችበትን ሁኔታ በመጠቀምና በተጨማሪም በጠንካራ ተደራዳሪነቷ የታወቀች ነች። በዚህም ላይ ራስዋን እንደ ባለ ከባድ ሚዛን ተጽዕኖ አድራጊ፣ ሩሲያን ደግሞ ከእርሷ በታች እንደሆነች አጋሯ እያየች ነው የሚል አስተያየት አሳድረዋል።
ፓወር ኦፍ ሳይቤሪያ 2 የጋዝ ማስተላለፊያ ቧንቧ መስመር ስምምነት በሚቀጥለው ወር በቤጂንግ በሚካሄደው የክረምት ኦሎምፒክ ጨዋታ ሊፈረም ይችላል የሚል ግምት አለ። ይሁንና እስካሁን ግን ምንም አይነት ይፋ ማረጋገጫ ከየትኛውም ወገን አልተሰማም።
ክቡራትና ክቡራን አድማጮች፣ የዛሬ ዝግጅታችን በዚሁ ተጠናቀቀ። ጤና ይስጥልኝ። መልካም በዓል። በደህና ደሩ። Thank you.